Ratu Itana.
ዓለም አቀፉ የቀይ መስቀል ኮሚቴ የመጀመሪያ አርዳታውን መቀሌ ማድረስ ቻለ።
ጉዳት የሚደርስባቸው ሰዎች ተገቢውን የጤና አገልግሎት እንዲያገኙ የጤና ተቋማቱ ተገቢውን እርዳታ እንዲሰጡ ለማስቻል ይህንን እርዳታ ለትግራይ የጤና ቢሮ፣ ላይደር ሆስፒታል፣ ከኢትዮጵያ ቀይ መስቀል ደግሞ እዛ ላሉ ፋርማሲዎቻቸው፣ መድኃኒት ቤቶቻቸው ተጨማሪ ግብዓት እንዲኖር ያንን በማሰብ የተላከ ነገር ነው።
አቶ ዘውዱ አያሌው ባለም አቀፍ ቀይ መስቀል ኮሚቴ የኮሙኒኬሽን የስራ ክፍል ኃላፊ ናቸው። አነጋግረናቸዋል። በቅርቡ ከመቀሌ የወጣ አንድ ነዋሪም ጠይቀናል።
አሁን ፕራይቬታይዜሽን መመረቀችም እንደምናደርገው ለኢትዮ ቴሌኮምም ተጨማሪ ጉልበት እንጨምርለታለን ማለት ነው። ምክንያቱም ሁለት ትልቅ ተዋናዮች ገበያ ውስጥ እየገቡ ነው። ይሄም የኛ ኩባንያ እንዳልከው የኢትዮጵያ ስም ያለበት ትልቅ ኩባንያ ደግሞ ጠንካራ ተወዳዳሪ እንዲቆይ ሌላ አጋር ያስፈልገዋል። ለዚህ ነው የ2+1 ማርኬት ስትራክቸር ያለው። ሶ ያ ድርሻ የኩባንያውን ትልቅነት የምትለካው አሁን ዛሬ ባለው አቅም ብቻ ሳይሆን የዛሬ 10 ዓመት የዛሬ 20 ዓመትም በሚኖረው አቅም ነው።
የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካሌ ናቸው የምሽቱ እንግዳ ናቸው። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ ቀደመው ዘገባችን እንለፍ። ዓለም አቀፉ የቀይ መስቀል ኮሚቴ በትላንትናው ለቲፋ ባደረገው መግለጫ በሰሜን ኢትዮጵያ ትግራይ ክልል ግጭት ከተከሰተ ከአንድ ወር በኋላ ለመጀመሪያ ጊዜ መድኃኒቶችና የሕክምና መገልገያ ቁሳቁሶች የጫኑ 7 ተሽከርካሪዎች መቀሌ ከተማ መግባታቸውን አስታወቀ። ተሽከርካሪዎቹ የጫኑትን ቁሳቁስ ለትግራይ ክልል ጤና ቢሮ፣ ላይደር ሆስፒታልና ለኢትዮጵያ ቀይ መስቀል ማህበር መድኃኒት ቤቶች ተሰጥተዋል ብሏል። ይህንን የኮሚቴውን መግለጫ መነሻ በማድረግ የዓለም አቀፉ የቀይ መስቀል ኮሚቴ የኮሙኒኬሽን የስራ ክፍል ኃላፊ አቶ ዘውዱ አያሌውን ማምሻውን አነጋግረናቸዋል። አስቀድመን የመግለጫውን ይዘት እንዲያብራሩልን ጠይቀናቸዋል።
የዓለም አቀፍ ቀይ መስቀል ኮሚቴ ግጭቱ ከመነሳቱን በፊት መቀሌ ውስጥ የራሱ ጽህፈት ቤትና ሰራተኞች ነበሩት። ሰብአዊ አገልግሎትም ሲሰጥ ነበረ። ይህንን እርዳታ ለየት የሚያደርገው ግጭቱ ከተጀመረ በኋላ ያደረስነው እርዳታ መሆኑ ነው እንጂ ቢሮም በመቀሌ ያለን ሰራተኞቹም አሉን፣ የሰብአዊ አገልግሎቱን ስንሰጥ ነበረ። ስለዚህ ትግራይ ውስጥ ሰብአዊ አገልግሎት በመስጠት ደረጃ የመጀመሪያችን አይደለም። አሁን ግን ግጭቱ ከተጀመረ በኋላ ግንኙነት ተቋርጦ ነበረ፣ እንቅስቃሴ ተገድቦ ነበረ። ስለዚህ ከዛ በኋላ በነበሩት ሁኔታዎች በተለይ መቀሌ ያሉ የኛ የስራ ባልደረቦች ያለውን ሁኔታ በቅርብ ይከታተሉ ነበረና በተለይ የጤና ተቋማት በግጭቱ ምክንያት ጉዳት ለሚደርስባቸው ሰዎች የሚሰጡትን አገልግሎት ለመከወን የአቅርቦት ችግር እንደነበረባቸው እናውቅ ስለነበረ ይህንን ችግር ለመፍታት ጉዳት የሚደርስባቸው ሰዎች ተገቢውን የጤና አገልግሎት እንዲያገኙ የጤና ተቋማቱ ተገቢውን እርዳታ እንዲሰጡ ለማስቻል ይህንን እርዳታ ለትግራይ የጤና ቢሮ፣ ላይደር ሆስፒታል፣ ከኢትዮጵያ ቀይ መስቀል ደግሞ እዛ ላሉ ፋርማሲዎቻቸው፣ መድኃኒት ቤቶቻቸው ተጨማሪ ግብዓት እንዲኖር ያንን በማሰብ የተላከ ነገር ነው። የትኛውም ዓለም ላይ የዓለም አቀፍ ቀይ መስቀል ኮሚቴ ሲሰራ እንደሚያደርገው ከሚመለከታቸው ተቋማት ጋር ተገቢውን ውይይት አድርጎ ተገቢውን አቅርቦቱን አስፈላጊነት ተነጋግሮ ተወያይቶ ይህንን ማድረስ ለሰብአዊ አገልግሎት ማድረስ እንዳለበት ውይይት በማድረግ ማሹ በትናንትና ሁለት መቀሌ የእኛ ኮሚቴ 7 ተሽከርካሪዎች የሕክምና ቁሳቁሶችንና ሌሎች የአስቸኳይ ጊዜ እርዳታዎችን ይዞ መቀሌ ገብተዋል።
እነዚህ የእናንተ 7 ተሽከርካሪዎች ወደ መቀሌ ከተማ ሲገቡ የሚታይ ግጭት አክቲቭ የሆነ ግጭት በመቀሌ ከተማ አለ ወይስ ሰላም ነው?
እኔ እንግዲህ ለሉሽ መከለው በግጭቱ ምክንያት ሰብአዊ እርዳታ ማግኘት የሚገባቸው የሕክምና እርዳታ ማግኘት የሚገባቸው ሰዎች ባለው ሁኔታ ምክንያት ተቋማቱ ተገቢውን አቅርቦት እያገኙ ስላልሆነ ችግር እንደገጠማቸው በደንብ ይታወቃል። ስለዚህ ዋናው የህይወት ማትረፍ የተጎዱ ሰዎችን አስቸኳይ እርዳታ መስጠት ስለሆነ እነኚህ ተቋማት እዛ መግለጫችን ላይ እንደተጠቀሰው በተለይ የቀዶ ጥገና ክፍለ ለጽኑ ህሙማን እርዳታ የሚሰጥበት ክፍላቸው በአቅርቦት እጦት ምክንያት በጣም አስቸጋሪ ሁኔታ ውስጥ ስለነበሩ እነኚህ ክፍሎች ደግሞ በጣም አስፈላጊ ስለሆኑ መደበኛ አገልግሎት የሚያስፈልጋቸውም እዛ ላይ ተጠቅሷል። ኩላሊት እጥበት፣ የስኳር ህመምተኞች ተጨማሪ በየቀኑ መድኃኒት የሚያስፈልጋቸው ስለሆነ እነኛን ለማድረግ ነው። ይህንን ማድረግ የሚያስችል ዳታ ማቅረብ የምንችልበት ሁኔታ መኖሩን ከሚመለከታቸው ጋር ተነጋግረን አቅርበናል። ተቋማቱ የነበረባቸውን ችግር ለመቅረፍ እንደሚረዳ ስለምናውቅና ይህንንም ለማድረግ የምንችልበት ሁኔታ መኖሩን ስለምናምን እና ስላረጋገጥን ኮሚቴዎቹ ወደዛ እንዲሄዱ አድርገናል። ምንም አይነት ችግር ሳይገጥማቸው ኮሚቴዎቹ መቀሌ ከተማ ገብተዋል።
እዛ ካሉ ሰራተኞቻችሁ ጋር የመገናኘት እድል ኖራችሁ አገኛችኋቸው?
አዎ እንገናኛለን። የተገናኘን ነው እኮ የሚያስፈልጉት ነገሮች ምን እንደሆኑ ስለምናቅ ነው። ከእነሱም ባገኘነው መረጃ መሰረት ነው ቅድሚያ መሰጠት ያለበት ለእነኚህ ለጤና ተቋማት ነው። ምክንያቱም የበለጠ የከፋ ችግር የገጠማቸው እነኚህ የጤና ተቋማት ናቸው። ለተጎዱ ሰዎች ተገቢውን እርዳታ መስጠት አልቻሉም የሚል ግንዛቤ ስላለን ነው ቅድሚያ ሰጥተን ለእነኚህ ግብአቶች፣ ለእነኚህ የሕክምና መሳሪያዎች ቀድሞ እንዲደርሱ ያደረግ ነው። ስለዚህ ካሉም ሰራተኞች ጋር እንገናኛለን። ያለውንም ሁኔታ በእነሱ በኩል ነው የምናውቀው።
ከመቀሌ ውጪ ከአይደር ሆስፒታል እና ከመቀሌ ከተማ ውጪ ሌላ በጣም አስቸኳይ እርዳታ የሚያስፈልጋቸው የደረሳችሁ ሪፖርት አለ?
እሱ ላይ እንደ ልብ የመንቀሳቀስ ሁኔታው እስካሁን ስላልመጣ ያንን ከመቀሌ ውጭ ባለው ሁኔታ ያለውን የጤና ሁኔታ እንደ ሰብአዊ ድርጅት በዓለም ዙሪያ እንደሚሰራ መገመት እንችላለን። ግጭት ላይ የመጀመሪያ ሰብአዊ እርዳታ ፈላጊ የሚሆኑ የጤና ተቋማት ናቸው። ሌሎች ተጎጂዎችም እርዳታ እንደሚፈልጉ እናውቃለን። ፍላጎቶች እንደሚኖሩ ምንም ጥርጥር የለውም። ግን በምን ያህል ደረጃ ነው፣ ስንት ሰው ነው፣ ደግሞ የትኞቹ ናቸው ተለይተው የታወቁት የሚለውን ለመናገር በዚህ ሰዓት በዚህ ወቅት አልችልም።
በጣም አመሰግናለሁ። እስካሁን የሰጡኝ መረጃ በቂ ነው። እንደው ምናልባት በዚህ አጋጣሚ እዛ ያለውን ሁኔታ ለመረዳት የሚያስችል ነገር ካለ ብዬ ነው ጥያቄውን በዛ ዙሪያ ያደረግኩት። ተጨማሪ ግን ከዚህ እንደው ተጨማሪ አሁን ካደረሳችኋቸው ታደርጓቸው ያሰባችኋቸው ተጨማሪ እርዳታዎች፣ እገዛዎች አሉ?
እንግዲህ በቀጣይነት ምንድነው ይሄኛውም የመጀመሪያው የነፍስ አድን አይነት ለጉዳት ለደረሰባቸው ቶሎ ደርሰው የሕክምና አገልግሎት እንዲያገኙ የማድረግ የቀዳሚ ስራ ነው። በቀጣይ ደግሞ እንደምታውቂው የዓለም አቀፍ ቀይ መስቀል ኮሚቴ ሁኔታዎቹን ዳሰሳ ሰርቶ በዳሰሳዎቹ መሰረት የትኞቹ ችግሮች ናቸው ቅድሚያ ትኩረት መሰጠት ያለባቸው፣ የትኞቹ ቦታዎች ናቸው ብሎ ጥናት አድርጎ ከሚመለከታቸው አካላት ጋር እየተነጋገረ ምንም ጥርጥር የለውም በቀጣይ እንደየሚኖረን ፋይንዲንግ እርዳታውን እንቀጥላለን። ምንም ጥርጥር የለውም።
በጣም አመሰግናለሁ። እግዚአብሔር ያክብርልኝ። መልካም እሁድ። በእሁድ ቀን ፈቃደኛ ሆነ ስለሰጡኝ በጣም እናመሰግናለን። በሌላ በኩል በትግራይ ክልል የኢትዮጵያ መንግስት ህግ የማስከበር ዘመቻ በሚል የሚጠራው ግጭት ከተጀመረ ከአንድ ወር ወዲህ የስልክና የኢንተርኔት አገልግሎት ሙሉ ለሙሉ መቋረጡ ይታወሳል። በእኛም በኩል በትግራይ ክልል በመቀሌ ከተማ ያለውን እንቅስቃሴ በተመለከተ አራቱንም ማዕዘን የዳሰሰ መረጃ ለማድረስ ጥረት ስናደርግ የቆየን ቢሆንም በክልሉ የሚገኘው ዘጋቢያችን የተወሰኑ ኢንተርኔት ያለባቸው አካባቢዎችን ተጠቅሞ ለጥቂት ቀናት ካደረሰን መረጃ ውጪ ከነዋሪዎች መረጃን ለማግኘት ያደረግነው ጥረት እስካሁን ሳይሳካ ቀርቷል። ጥረታችንንም እንደቀጠልን ነው። በሌላ በኩል በትላንትናው ዕለት አንድ የመቀሌ ከተማ ነዋሪ ዶልፊን እየተባሉ በሚጠሩ አነስተኛ ተሽከርካሪዎች ከመቀሌ ወደ አላማጣ መግባቱን ገልጾልን ነበር። እነዚህ ተሽከርካሪዎች ከጥቂት ቀናት በፊት በተለያየ መንገድ በተወሰነ ደረጃ አገልግሎት መስጠት መጀመራቸውንና ለአንድ ሰው 1000 ብር አስከፍለው እንዳጓጓዙት ገልጾልናል። ሁኔታዎች የተረጋጉ ባለመሆናቸው ስሙን እንዳንገልጽ ድምፁንም እንድንቀይር ጠይቆናል። የትራንስፖርት አገልግሎት አለ ወይ ብየው ነበር።
አለ ግን ያው እግዚአብሔር አምነን ነው እንጂ ሙሉ ለሙሉ ነፃ ሆኖ አይደለም። ግን እግዚአብሔር አምነን እየተንቀሳቀስን ነው። ገና አሁን በመጀመሪያ ጊዜ ነው እኔ እዚህ የመጣሁት።
መቀሌ ከተማ ስላለበት ሁኔታ ጠይቄው ነበር።
ሰላም ነው አልልሽም። መብራት የለም፣ ባንክ የለም፣ ውሃ የለም፣ የምግብ እጥረትም አለ። ለምን ባንክ ከሌለ እንደፈለግ ብርን ካላንቀሳቀስክ እኛ ከግራዎች እንድንቀበል የነበረ ግብአቶች መንገድ ተዘግቶ ካቆሙ ራብ እንደሚከሰት ያለ ነው። በዛ ላይ በዚህም ግጭት ካለ አቅርቦት ስለሌለ ነገሮች በሙሉም በተጠበቁ ላይሆኑ ይችላሉ። ሁሉም ነገር ድንገት ስለሆነ ነገሮች ትንሽ ተወሳስበዋል።
የፌደራሉ መንግስት መቀሌ ከተማን በተቆጣጠረ እለት አጋጥሟል ያለውን ሁኔታ ይህ ወጣት አጫውቶናል። በከተማው ያለውን ወታደራዊ እንቅስቃሴና የወጣቶችን ምላሽም ገልጾልናል። ነገር ግን አንዳንዶቹ ጉዳዮች ተጨማሪ ቃለ ምልልሶችን የሚፈልጉ በመሆናቸው አቆይተናቸዋል። በአይደር ሆስፒታል ውስጥ በተለይ የስኳር ህመምተኞች ያጋጠማቸው ነው ያለውን የመድኃኒት እጥረትም ገልጾልናል። ተጨማሪ መረጃዎችን አካተን በሌላ ዘገባ እንመለስበታለን። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ከመቀሌ ለጋዜጠኞች በሰጡት መግለጫ በትግራይ ክልል ከሰኞ ጀምሮ ሁሉም የመንግስት መስሪያ ቤቶችና የንግድ ድርጅቶች አገልግሎት መስጠት እንደሚጀምሩና የሰብአዊ እርዳታም እየቀረበ መሆኑን ገልጸዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ፕሮግራማችንን ነው። ተከታዩ መሰናዶ ሰፋ ያለ ቃለ ምልልስ ነው። በኢትዮጵያ ከሁለት ዓመት ተኩል ወዲህ የሚደረገው ፖለቲካዊ ለውጥ ብቻ አይመስልም፣ ምጣኔ ሀብታዊ ለውጥም እንደሚታይ ብዙዎች ይስማማሉ ይለናል በተከታይ የምንሰማው የመለስካቸው አምሃ ቃለ ምልልስ። ከዚህ ምጣኔ ሀብታዊ ይዘት አላቸው ከሚባሉት መካከልም በኢትዮጵያ ቴሌኮም እየተካሄደ ነው የሚባለው ብዙ እየተነገረለት ነው። ይህንን ሀሳብ መነሻ ያደረገው መለስካቸው አማ ከገንዘብ ሚኒስትር ዴኤታው ዶክተር እዮብ ተካልኝ ጋር ቆይታ አድርጓል። ወደ ቃለ ምልልሱ።
ኢትዮ ቴሌኮም በኢትዮጵያ ከሚገኙ ዘመናዊ የንግድና ኢንዱስትሪያዊ አገልግሎት በመስጠት ረጅም ዕድሜ ያለው መንግስታዊ ድርጅት ነው። ሀገራዊ ምልክት ወይንም እምር ናቸው ከሚባሉ ምናልባትም በአንድ እጅ ጣት ከሚቆጠሩ ድርጅቶች መካከልም የመጀመሪያው ሳይሆን አይቀርም። የዚህ አይነት ድርጅት የተወሰነ ድርሻ ቢሆንም እንኳ ለውጭ ኩባንያ ሊሸጥ ነው ሲባል ቅር የተሰኙ የተቆጡ ወገኖች አሉ። ይህን መንግስት እንዴት ያየዋል?
እውነት ነው። አንዱ እንግዲህ ብዥታ ያለው እዚህ ላይ ነው። አየህ፣ የቴሌኮም ዘርፉን እናሻሽል ስንል እነዚህን ጥያቄዎች በአግባቡ ነው የፈተሽ ነው። ብዙ አማራጮች ነበሩ። አንደኛው አማራጭ ኢትዮ ቴሌኮምን ብቻ ለድርሻው መሸጥ ፕራይቬታይዜሽን የምንለው ብቻ አማራጭ ነበር። ሌላኛው አማራጭ ደግሞ ኢትዮ ቴሌኮም ባለበት ሆኖ ቅድም እንዳልነው ሁለት ተጨማሪ ወይ ሶስት ተጨማሪ ተዋናዮች መጋበዝ ሊበራላይዜሽን የምንለው ነበር። መንግስት ግን የወሰደው አቅጣጫ ምንድን ነው? እነዚህ ነገሮች አናበን ካልሰራን በስተቀር አሁን የምትለው ስጋት ይፈጠራል። ኢትዮ ቴሌኮምም ጠንካራ ተወዳዳሪ ኢንፋክት ተመራጭ ተወዳዳሪ ሆኖ መቀጠል አለበት። ይህም እንዲሆን ተቋሙ ባለፉት ሁለት ዓመት ተኩል የሰራው ሪፎርም እንግዲህ ከየት ወዴት እንደመጣ የምታየው ነው። አበዳሪዎቹ የማያናግሩት ተቋም በዕዳ ጫና ተይዞ ከዛ ውስጥ አልፎ የሬቨኑ ፐርፎርመንሱ በ30-40% እያደገ ለደንበኞቹ ትልቅ ቅናሽ እያደረገ እንዲሁም ከፍተኛ የሆነ የማስፋፋያ ስራ እየሰራ የመጣ ተቋም ነው። አሁን ፕራይቬታይዜሽን መመረጋችን ምንድን ነው የምናደርገው? ለኢትዮ ቴሌኮምም ተጨማሪ ጉልበት እንጨምርለታለን ማለት ነው። ምክንያቱም ሁለት ትልቅ ተዋናዮች ገበያ ውስጥ እየገቡ ነው። ይሄም የኛ ኩባንያ እንዳልከው የኢትዮጵያ ስም ያለበት ትልቅ ኩባንያ ደግሞ ጠንካራ ተወዳዳሪ እንዲቆይ ሌላ አጋር ያስፈልገዋል። ለዚህ ነው የ2+1 ማርኬት ስትራክቸር ያለው። ያ ድርሻ የኩባንያውን ትልቅነት የምትለካው አሁን ዛሬ ባለው አቅም ብቻ ሳይሆን የዛሬ 10 ዓመት የዛሬ 20 ዓመትም በሚኖረው አቅም ነው። እይታችን በሚቀጥሉት 10-15 ዓመታትም ጠንካራና ትልቁ ተወዳዳሪ ሆኖ እንዲቆይ ተጨማሪ ፋይናንስ ያስፈልገዋል፣ ተጨማሪ ጉልበት ያስፈልገዋል። ለዛ ነው ሁለቱን ስራ ጎን ለጎን እንስራ ያለው። ዘርፉን ደግሞ ሳነካ እንተው እንዳንል ደግሞ በጣም ትልቅ የልማት ጥያቄ አለ። ትልቅ የቴክኖሎጂ ጥያቄ አለ። ኢትዮጵያ ውስጥ ያስተማርናቸው በየአመቱ የሚመረቁ 100-150 ወጣቶች በቴክኖሎጂ ዘርፍ የስራ እድል ይፈልጋሉ። ለዚህ ከፍተኛ የሆነ ኢንቨስትመንት ያስፈልጋል። በዚህ ዘርፍ ሁለቱን እንግዲህ አስታርቀን መሄድ የምንችለው ምን ስናደርግ ነው? ተቋሙንም ተጨማሪ ጉልበት እንዲያገኝ ፓርትነር ስናመጣለት፣ አጋር ስናመጣለት፣ ሌሎች ተወዳዳሪዎች ደግሞ ስናመጣ የፈለግነውን የዲጂታል ኢኮኖሚ የመገንባት ስራ በተሳካ ሁኔታ እንሰራለን ማለት ነው። ስለዚህ ስጋት ሳይሆን አክቹዋሊ እንዲሁም መስጋት ያለብን ከሰጋን ይህንን ባናረግ ኖሮ ኢትዮ ቴሌኮም ብቻው ይወዳደራል ወይ ከሁለት ሌሎች ተዋናዮች ጋር ቢለው ነበር ስጋት የሚሆነው። አሁን ያንን ስጋት በቀረፈ መልኩ ሲንክሮናይዝ አድርገን አጣጥመን ነው ሁለቱን የሚያስገነው ማለት ነው።
እንዴት ነው አጋር ሊሆኑ የሚችሉት? ባላንጣ ነው እንጂ
እነዛ ሁለቱ ባላንጣ ይሆናሉ። ግን ኢትዮቴሌኮም ድርሻ የሚገዛው ትልቅ ኩባንያ ደግሞ ኢትዮቴሌኮም ጋር አጋር ሆኖ አብሮ ጉልበት ሆኗል ማለት ነው። 40% ድርሻውን ስትሸጥ ኢትዮቴሌኮም ትልቅ የፋይናንስ አቅም፣ ትልቅ የፓርትነር አቅም አገኘ ማለት ነው። ከሁለቱ ባላንጣዎቹ ጋር የሚገዳደር ተወዳዳሪ ይሆናል ማለት ነው። ይታው እንደዛ ነው። ለዚህ ነው መጣጣም አለበት ነው የምንለው።
ከዚህ ባለፈ ደግሞ በመካጅ ነው ሽያጩን የሚቃወሙ አሉ። ከመካጆቹ አንዱ ለሀገር ውስጥ ባላንጣዎች ምሽት ሲቻል ለምን ለውጭ የሚለው አንዱ ነው። ሌላው ደግሞ የሀገር ደህንነት በብዙ አቅጣጫ በስጋት ላይ ይችላል፣ በስጋት ይዳርጋል የሚል ለእነዚህ ጥያቄዎች መንግስት ምን ይመላሻል?
እነዚህም ጥሩ ተገቢ ጥያቄ ናቸው። ለሀገር ባለሀብት የተባለው አንዱ ትልቁ የወሰነው ውሳኔ ቴሌኮም ተወዳዳሪ የሆነ መቆየት ብቻ ሳይሆን ደግሞ የኔነት ስሜት ኢትዮጵያ ሕዝብ እንዲሰማው ካለው አጠቃላይ ለገበያ ከሚቀርበው ድርሻ ውስጥ 5% ለሕዝብ እንዲሸጥ። እንግዲህ 5% ለሕዝብ በጣም ትልቅ ነው። ይሄ ማለት ለሶስት አራት የኢትዮጵያ ሀብታም ነጋዴ ሳይሆን ለእኔና ለአንተ፣ ለሁሉም፣ ለመንግስት አራተኛውም በትንሽ በትንሹ ሊገዛው የሚችለው ልክ እንደ ፐብሊክ ኦፈሪንግ ያው ያቺን 5% ለላርጀር ፐብሊክ ኦፈር በትንሽ ሼር ኦፈር እናደርጋለን። ይሄ የኢትዮጵያ ሕዝብ ኦውን ያደረገው ማለት ነው። አንዳንድ ሰዎች 5% ያንሳል ይላሉ፣ ቁጥሩን ስለማያውቁት ነው። ግን እሱም ካነሰ በየጊዜው እየጨመረ መሄድ ይቻላል። ሁለተኛው አንዱ ትልቁ በሪፎርሙ እየሰራን ያለ ነው የኢትዮጵያን አጠቃላይ የሳይበር ደህንነት እንዴት እንጠብቃለን ነው። ይሄ ከኢትዮ ቴሌኮም ሽያጭ ጋር አይገናኝም። በአጠቃላይ የሳይበር ጥቃት ለሀገሮች ስጋት ነው። አሁን እንኳን በዚህኛው የለው ኦፕሬሽን ስራ ያየ ነው። ከውስጥ እንኳን ይመጣል እንግዲህ ምን ከተለያየ ቦታም ያሉ ጀሌዎቹ የሆኑ ይሄ ቡድን እንግዲህ ቢሊየንስ ጥቃት መሞከሩ ምን ያክል ስጋት እንደሆነ ያሳያል። ስለዚህ መፍትሄው ጠንካራ ፋየርዎል መገንባት ነው፣ የእሳት ግድግዳ ያለው የሳይበር ሴኩሪቲ መገንባት ነው። ይሄ አጠቃላይ ከሀገራዊ ሪፎርሙ ጋር ትልቅ ትኩረት ሰጥቶት የሰራ ያለ ስራ ነው። በዛ ነው ደህንነት የምተረጋግጠው እንጂ ኦነርሺፑ የመንግስት ስለሆነ ወይም ሌላ ስለሆነ አይደለም። እና ያንን ስራ ነጥለ ወስደ አጠቃላይ የሀገሪቷን የሳይበር ደህንነት የሚያስተማምን ደረጃ ላይ ማድረግ ልክ እንደ ሀገር መከላከያ ሪፎርም ባደረግንበት መጠን፣ ፌዴራል ፖሊሲ ሪፎርም ባደረግንበት መጠን የሳይበር አቅማችንም እየገነባን ያለ ነው። ያ ነው ስጋቱን አሁንም የቀነሰው ወደፊት የሚቀንሰው እንጂ የኦነርሺፕ ጉዳይ አይደለም።
በዚህ ረገድ አስተማማኝ ጉልበት እየተገነባ ነው
በጣም በጣም አስተማማኝ ጉልበት እየተገነባ ነው። ስጋታችን እንግዲህ ለኢትዮጵያ ታሪካዊ ጠላቶች ከየት እንደሚመጡ ይታወቃል። ያንን ሁሉ አቅም ሊገታ የሚችል መልኩ ጠንካራ አቅም እየገነባ ነው።
ለእነዚህ ጨረታውን ለሚያሸንፉ ኩባንያዎች ሁለት ኩባንያዎች ማለት ነው መንግስት ያስቀምጣቸው ክልከላዎች አሉ። አንዱ የገንዘብ ልውውጥ ነው ወይም ሞባይል
ዋል ማኒ
እሱ ልክላቸዋል እና በዚህ ምክንያት መንግስት ከሽያጩ ሊያገኝ የሚችለውን የገንዘብ መጠንም ሊቀንስበት እንደሚችል የሚጠቁሙ የገበያ ባለሙያዎች አሉ። እሱ በዚህ ላይ ያለው አስተያየት
ልክ ነው። እንግዲህ የምትሰራው ስራ ካለ ፖሊሲ ጋር ኮንሲስተንት መሆን አለበት፣ የሚነበብ መሆን አለበት። አሁን ባለን ፖሊሲ እንግዲህ በርካታ ማሻሻያዎች አድርገናል፣ ግን የፋይናንስ ዘርፉን ለውጭ ተዋናዮች አልከፈትንም። ይሄ የሚቀጥለው የሪፎርም ስራ ነው እንደ አስፈላጊነቱ። አሁን ባለው የሀገር በቀል ኢኮኖሚ ማሻሻያ ማዕቀፍ ውስጥ የወደቀ አይደለም። በጣም አንገብጋቢ ነው ብለን ስላላሰብን በዚህኛው ምዕራፍ ውስጥ አልከተትነውም። ስለዚህ በቴሌኮም ዘርፍ የምናደርገው ስራ ከዛ ጋር የሚናበብ መሆን አለበት። ሞባይል መኒ ስትል ያው የፋይናንሻል ስርዓቱን መክፈት ማለት ነው። ስለዚህ አሁን ብሔራዊ ባንክ የፋይናንስ ዘርፉን ስላልከፈተ ቴሌኮም ዘርፉ ላይ በምናደርገው ማሻሻ ይህንን የፖሊሲ ኮንሲስተንሲ የፖሊሲ መጣጣም ማሳየት አለብን። ሌላ ነገር የለውም። አጠቃላይ ቫሉዌሽን ይቀንሳል ወይ ዲፔንድስ እንደምታናገረው ሰው ነው። መጠነኛ ቅናሽ ሊያመጣ ይችላል፣ አይ ብዙ ኢምፓክት ኖሮ የሚሉ አሉ። ይሄ እንግዲህ በቁጥር የሚታየው ነው። ግን አጠቃላይ የሪፎርም ስራውን ብዙም የሚጎዳ ወይም የምንጠብቀውን አጠቃላይ ሀገራዊ ገቢ የሚጎዳ አይደለም። ወደፊት ግን እየታየ የፋይናንስ ዘርፉን ስንከፍት ይህም ክፍት እየሆነ ይመጣል ማለት ነው።
ሌላው ባለፈው ሳምንት ይመስለኛል ፋይናንሽል ታይምስ የተባለ ሰውን ሲያነገር የቀረበ ስልም ጋዜጣ በወጣ ዘገባ የሁለቱን ኩባንያዎች የስራ ፈቃድ ሽያጮች ወይም ላይሰንስ የሚለው ነው የሚመራው የዓለም ባንክ አካል የሆነው ኢንተርናሽናል ፋይናንስ ኮርፖሬሽን እንደሆነ ይናገራል። ምን ማለት ነው?
ይህ ምንድን ነው? ቀደም እንዳልኩ ለሁለቱም ስራዎች አማካሪ ድርጅቶች ቀጥረናል። ለዚህ ለሊብራሊዜሽን ነው ላይሰንስ ለመሸጡ ስራ የቀጠርነው አማካሪ ድርጅት ዓለም አቀፍ ፋይናንስ ተቋም IFC የሚባለው ተቋም ነው የቀጠርነው። መንግስት ቀጥሮት ነው። ስለዚህ አማካሪ የሆነው እየሰራ ያለው ተወዳድረው ይሄንን ስራ የሰጠነው ለIFC ነው ማለት ነው። አዎ በመንግስት ውሳኔ ሰጠነው ነው ለIFC። የሁለተኛው የፕራይቬታይዜሽን ኢትዮ ቴሌኮምን በከፊል ወደ ግል ለማዞር ስራ ደግሞ እንዲያማክረን የቀጠርነው ኩባንያ ድሎይት ይባላል። ሶ IFC የላይሰንስ ጉዳዩን ዲሎይት ደግሞ የፕራይቬታይዜሽኑን ስራ እየመሩ ነው ማለት ነው። እኛ ነን ያማክራሉ። ስለዚህ እኛ ነው ስራው እኛ ነው። ግን እንደዚህ አይነት በጣም ኮምፕሌክስ የሆነ ኦፕሬሽን ሁሉም ትልቅ ዓለም አቀፍ ኩባንያዎች ሊያማክሩ ይገባል። ስራው በጣም ኮምፕሌክስ ስለሆነ እና አማካሪዎቻችን ናቸው ሁለቱም ማለት ነው።
በዚህ ረገድ የሀገር ውስጥ ተቋማት ብቃት የላቸው
ለመናገር በጣም ከባድ ነው። ይሄ በጣም ኮምፕሌክስ የሆነ ኦፕሬሽን ነው። እስኪ ጥራልኝ ማለት በዚህ ደረጃ እንደዚህ አይነት ሙልቲቢሊየን ትራንዛክሽን እና ያንን አቅም አልገነባንም። አሁን ወደፊት መገንባት አለብን የሚለው እንሂድ። ግን ኢቭን የሚመጣው ዓለም አቀፍ ተጫራችም አማካሪ ድርጅቱ ላይ ተአማኒነት ሊኖረው ይገባል፣ ኮንፊደንስ ሊኖረው ይገባል። እና የትኛውም ዓለም ይሄ በነዚህ ትልቅ ኩባንያዎች ነው የሚመራው። ለዛ ነው ያን አቅም ገና አልገነባንም። ወደፊት እንግዲህ እንገነባ ይሆናል። አሁን የለንም።
እንግዲህ ወደ ሌላ ነገር ልውሰዱት። ባለፈው ዓመት ኮቪድ-19 በተመለከተ አናገሮች ነበረ ከሀገር ፍቅሩን ጋር ተያያዘ እና በኢትዮጵያ ላይ የደቀነውን ምጣኔ ሀብታዊ አሉታዊ ተጽዕኖ እና ሊፈጠሩ ይችላሉ የተባሉትን እድሎችንም ጭምር አስመልክተው የነበረውን ስጋትና ተስፋ ገልጸው ነበረ። አሁን ይሄ ሁኔታ
እንግዲህ ኮቪድ በአጠቃላይ በዓለም አቀፍ ደረጃ ስጋትነቱ አልጠፋም። አሁንም እንደዚህ አይነት አጠቃላይ ኢትዮጵያ የዓለም ኢኮኖሚ ከስጋት ያልወጣበት ሁኔታ ነው ያለው። ስለዚህ በዛ ደረጃ የኮቪድ ስጋት በዓለም ደረጃ እንዳለው አሁንም የቀጠለ ስጋት ነው። ስለዚህ ነው ኮቪድን ተወደ ተቆጣጥረን ኢኮኖሚያችን ላይ ጉዳት እንዳይመጣ ማድረግ ያለብን። ይህ አጠቃላይ ዓለም አቀፋዊ ሁኔታው ነው። በኢትዮጵያ ተጨባጭ ሁኔታ ያው ባለፈው እንዳነሳውልህ የኮቪድ ወረርሽኝ ሲመጣ የወሰድነው አቅጣጫ ኮቪድን እየተከላከልን ኢኮኖሚያችንን መጠበቅ አለብን የሚለው የወሰድናቸው እርምጃዎች በሙሉ የህዝባችንን ደህንነት መጠበቅ አለብን። ደህንነቱ ደግሞ ጤናውንም ኮቪድ የሚመጣውን ኑሮውንም ማለት ነው። እንደ ኢትዮጵያ ባለው ኢኮኖሚ አንዳንድ ሀገሮች እንዳደረጉት በጣም ነው ግልብ የሆነ የፖሊሲ ውሳኔ ስሜታዊነት ያለበት የፖሊሲ ውሳኔ አድርገ ኢኮኖሚ በሙሉ በተዘጋውና በታች በነምደው ኖሮ ወይም ደግሞ አንዳንድ ሀገሮች እንዳደረጉት ይሄ ኮቪድ ምንም አያመጣም ብለህ ችላ ብትል ኖሮ ሁለቱ በጣም አደገኛ ጫፍ ነበር የነበረው። የኢትዮጵያ መንግስት ጤናማውን ማዕከል ነው የወሰደው። በአንድ በኩል ኮቪድን እንደ ስጋት አይቶ ያንን ለመቋቋም ብዙ ስራ ሰርተናል። ዝርዝር አሁን ጊዜ ስለማንሆን ባልገባበትም፣ ግን ኢኩሊ ኢምፖርታንትሊ የኢትዮጵያን ኢኮኖሚ ለመጠበቅ የሚያስችሉን ደግሞ ጠንካራ ፖሊሲ ውሳኔዎችን ወስደናል። ሰዎች ከስራ እንዳይፈናቀሉ አድርገናል። በጣም የሚጎዱ ዘርፎች እንደ ቱሪዝም፣ ሆስፒታሊቲ ኢንዱስትሪ ያሉ ከስራ እንዳይወጡ ጠብቀን አቆይተናቸዋል። ይሄ የኢትዮጵያን ኢኮኖሚ የመታደግ ረገድ ያመጣው ውጤት በጣም በጣም ትልቅ ነው። እንዲህ አይነት ከባድ መከራ ደርሶ ኢኮኖሚው ኦፍኮርስ ሄርከት ባስተምነው መጠን ባናድግም በ6.1 ማደጉ የገቢ አጠቃላይ ፐርፎርማንሳችን ኢንፋክት ከአምና የተሻለ መሆኑ የውጭ ንግዳችን እንዲሁም ከ6-7 ዓመታት የተሻለ መሆኑ የሚያሳይ እነዚህ የወሰናቸው ፖሊሲ እርምጃዎች ኢኮኖሚውን ጠብቆ በማቆየት ረገድ ትልቅ አስተዋጽኦ ያመጡ መሆኑን ነው የሚያሳይ። አሁንም በዚሁ እይታ ነው እየቀጠልን ያለ ነው። በዚህ ዓመት እንግዲህ ክትባት ነገር የመጣ ከመጣ ምናልባት ዋና የተጎዱ ዘርፎች እንደ ቱሪዝም፣ ሆቴል አይነቱ በ3ኛው ሩብ ዓመት እንደዚህ የተነቃቃ ይመጣ ይሆናል። ይሄ ዲፔንድስ ኦን ሃው ዲስ ቫክሲን ወርክስ የዓለም ኮንፊደንስ ይወስነዋል። ግን ዋና ዋና የኛ ኢኮኖሚ መሰረት የሆኑ ማኑፋክቸሪንግ፣ ግብርናን ኢንፋክት በተቻለ አቅም አሳድገን ከሰርቪስ ሴክተሩ ከአገልግሎት ዘርፉ የምናጣውን ከነዚህ ለማካካስ ነው የሰራ ነው። በዚህ ዓመትም በዚሁ አቅጣጫ ቀጥለን ያው ባለፉት 3-4 ወራት የነው ኦልሞስት 6 ወር እየመጣ ነው። እንግዲህ ታህሳስ ሲያልቅ የገቢ ፐርፎርማንሳችን በጣም ጥሩ ነው ያለው። በውጭ የንግድ ረገድም ጥሩ ሁኔታ ላይ ያለ ነው። ስለዚህ የያዝነው የሪፎርም አቅጣጫ አደጋውን በመከላከል ረገድ በጣም አግዞናል ማለት ነው። ግን የኮቪድ ስጋት ሙሉ በሙሉ የሚላቀቀው ዓለም አቀፍ ሁኔታው እየተቀየረ ሲመጣ ነው። ግን በጣም ደስኞች ነን ማለት በጣም የደፈረ የፖሊሲ ውሳኔ መወሰኑ በመንግስት እና ደግሞ የኢትዮጵያን ተጨባጭ ሁኔታ ያነበበ የፖሊሲ ውሳኔ መውሰዳችን ምን ያክል ውጤታማ እንደሆነ ያየንበት ነው።
ግን ይሄ 691 የሚለው መጠን ማለት ነው ብዙ ሰዎች ይከራከሩታል። አንዳንድ ድርጅቶችም ከዚ ያነሰ ነው ብሎ አውጥተዋል ቁጥር። ምን ያህል እርግጠኛ መሆን ይቻላል?
አዎ ይሄም አንድ ጥሩ ጥያቄ ያነሳው። ሁሉ ጊዜ የኢኮኖሚ እድገት ትንባያ ስታደርግ ፕሮጀክሽን የምንለው ሁሌም ትለያያለ። አሁን ቅድም ያነሳቸው ተቋማትም የእድገቱ ትንበያ ላይ የተለያየ አታይ ነበራቸው። እንዲሁም የኮቪድ ተጽዕኖ ምን ያክል ኢኮኖሚ ይጎዳዋል የሚለው ላይ የተለያየ አታይ ነበር። የእኛ አታይ አለ፣ የኢትዮጵያ ኢኮኖሚ አሶሴሽን የገመተው ግመት አለ፣ የአይኤምኤፍ ዓለም ባንክ የገመተው ግመት አለ። ኦፍ ኮርስ በኋላ እነዚህ ተቋማት ሳስተን ነበር ለካ ኢኮኖሚው ሪዚሊየንት ነው፣ በዚህ በቃ ኢኮኖሚው ይደቃል ይወድቃል ብለው የሰጉ ነበሩ። አልፈርድባቸውም፣ ትክክል ነው። ሁሉም ምን እንደሚሆን ስላላወቀ የኮቪድ ተጽዕኖ በገባው መጠን ነው የተነበየው። ወን ኢት ካምስ ቱ አክቹዋል ፐርፎርማንስ ያለፈውን አመት የኢኮኖሚ ውጤት በተመለከተ ልዩነት ሊኖር አይችልም። ምክንያቱም ይሄ ዓለም አቀፍ ስታንዳርድ ያለው የኢኮኖሚ እድገት መለኪያ ነው። የሀገሮች የእድገት መለኪያ የተባበሩት መንግስታት የሚያወጣው ኢንተርናሽናል ስታንዳርድ አለ። በዛ መለኪያ ውስጥ ዳታ ማስገባት ነው ያ ነገር የለው። ይሄ ደግሞ ተቆጥሮ የሚመጣ ነገር ነው። ግብርና ምን ያክል አደገ የሚለውን ግብርና ማሳ ላይ ሄደህ ቆጥረህ የምታመጣው ነገር ነው። ማኑፋክቸሪንግ ምን ያክል አመረተ በቁጥር የምታስገባው ነገር ነው። ባንኮች ውስጥ ያሉ ትራንዛክሽን አጠቃላይ ፋይናንስ ዘርፉ ምን ያክል አደገ አላደገ የሚለው ከዛ የምታመጣው ነው። እሱን ዳታ አስገብተህ ነው ውጤት የሚሰጥህና እዚህ ላይ ያታይ ልዩነት የለም። እንደዚህ የተከሳሸው ተቋማትም አሁን በሚቀጥለው ሪፖርታቸው ላይ የኢትዮጵያን የኢኮኖሚ እድገት ወስደው እዛ ላይ ደግሞ ተመስርተው ፕሮጀክት ያደርጋሉ። የምንለያየው ሁሌም በትንበያ ላይ ነው እንጂ አክቹዋል ፐርፎርማንሱ ላይ ልትለያየ አትችልም። ምክንያቱም ይሄ ዓለም አቀፍ ስታንዳርድ ያለው መለኪያ ነው። እዛ ውስጥ ያለውን ዳታ ነው የምታየው እና ልዩነት አይኖረንም። ስለዚህ በጣም አስተማማኝ ነው። ኢንፋክት በነገራችን ላይ ብዙ ሰው አያውቀውም እንጂ ከአፍሪካ ሀገራት ሁሉ በጣም የተሻለ ጠንካራ የመረጃ ስርዓት ያላት ሀገር ኢትዮጵያ ነች። ላይ ሲኤስኤ የምንለው ተቋም አሁን ሪፎርም ያስፈልገዋል። ሪፎርም እያደረገ ነው። ግን የተደራጀ ወደ ቀበሌ ደረጃ የወረደ የመረጃ ማሰባሰብ አቅም ያለው በዴኬድስ በአስርት ዓመታት የተገነባ ጠንካራ አቅም ያለው ነው። ኢንፋክት ብዙ ሀገራት ለተሞክሮ ወደ እኛ ነው የሚመጡት መረጃውን የመረጃ አሰራሩን ለማየት ማለት ነው። ያ ማለት ግን ሪፎርም ያስፈልገው ማለት አይደለም። በተለይ መዘመን አለበት። ፕሮጀክሽን ላይ ያለውን ካፓሲቲ በማሳደግ ነገር እየሰራ ያላቸው መሻሻዎች አሉ። ግን ይሄ መረጃ ይሄ ከትንበያ ጋር ባለው ብዥታ ሰዎች ይወናበር ይሆናል እንጂ አክቹዋል ፐርፎርማንሱ ላይ ምንም ጥያቄ ውስጥ ልታስገባው የምትችለው ነገር አይደለም።
ችግሩ ደግሞ እዛ ላይ ነው ያለው። ብዙ ሰዎች እንደሚሉት የታወቀ ነው። ብዙ ፊገሮች፣ ብዙ ቁጥሮች፣ ብዙ አዞች ከታች ጀምሮ የሚመጡት ሆን ተብለው ዶክተር ደሆን የሰዎች የገባባቸው የሰው አምሮ የሚገባባቸው ናቸው ይባላል እና ከዛ ጋር የሚያያዝ ነው እና ጥርጣሬው ያለ ነው።
አዎ እሱ እንግዲህ አየህ የአጠቃላይ በመረጃ ድራይ ስርዓት ላይ ያለንን አቅም በደንብ ካለመረዳት የሚመጣ ነው። ያ ሆኖ ግን ተቋሙን ሪፎርም በተለይ ፕሮጀክሽን ላይ ያለንን ይሄ አክቹዋል ዳታው ብዙ ማሳ ሂደ ስንት በቆሎ ተመረተ የሚለው ነገር ምን ልታደርገው አትችልም። በተለይ ፕሮጀክሽን ላይ ትንበያ ላይ ግን ተጨማሪ አቅም ያስፈልገናል እና ለዚህ የሚረዳ የማሻሻያ ስራ እየሰራ ነው ተቋሙ።
ደግሞ ይሄ ያለፈው የምድሮ ችግር በትግራይ ውስጥ የተፈጸሙና ጠቅላላ ሀገሪቱ የነካ ነገር ነው፣ ጥርጥር ነው። ይህ በኢኮኖሚ ላይ ያሳደረው ተጽዕኖ ይኖር?
እንግዲህ ምን ጥያቄ አለው? ይሄ የህግ ማስከበር ኦፕሬሽኑ ከኦፕሬሽኑ በላይ በተለይ የጥፋት ቡድኑ የወሰዳቸው እርምጃዎች ሪኮንስትራክት ለማድረግ ብዙ ይጠይቁናል። አሁን የመብራት መስመር ለመቀጠል ከአላማጣ መቀሌ ያለው አዲስ እንደመዘርጋት ቆጠረው ማለት በየቦታው ተበትኖ ተቆራርጦ ያለውን ለዚህ ነው ብዙ ጊዜ የፈጀው። ያንን አዲስ መስመር እንደገና ስዘረጋ ተጨማሪ ወጪ ያስወጣል። የፈረሰውን ድልድይ መልሰ ስሰራ ተጨማሪ ወጪ ያስወጣል። ኢኮኖሚው ላይ ተጨማሪ ኮስት አምጥቷል። የሰው ህይወት ላይ ጉዳት አምጥቷል። ምንም ጥያቄ የለውም። ይሄ ቬሪ አንፎርቹኔት ግን ደግነቱ እስካሁን ይሄ ቡድን ኢኮኖሚ ላይ ካመጣው ጉዳት ጋር ሲነጻጸር ኢምንት ነው። ብዙም ሳንናገር ባለፉት ዓመታት ያጸዳ ነው ቆሻሻ በጣም በጣም ብዙ ነው። የኢትዮጵያን ኢኮኖሚ ያሽመደመደ ኢንፋክት ሀገር ሊያፈርስ የሚችል በርካታ የኢኮኖሚ ደባ ሲሰራ የነበረ ቡድን ነው እና ይሄ ያው ደግነቱ የመጨረሻው ነው። ይሄኛውንም ቆሻሻ አንዴ እናጸዳለን። ግን አጠቃላይ ካልነቅም አንጻር ምንም አይደለም። በጣም ሪዚሊየንት ነው ይሄ ኢኮኖሚ። መልሰን እንገነባለን። የጀመርነውን የብልጽግና ጎዳና እንከተላለን። የደህንነት ስጋት ስለማይኖር ካሁን በኋላ ትግራይ ውስጥ ምሽግ ሳይሆን የሚቆፈረው የውሃ ጉድጓድ ነው የሚቆፈረው ማለት ነው። ይሄ ራሱ ለኢኮኖሚ የሚያመጣው አስተዋጽኦ ትልቅ ነው የሚሆነው። ከዚህ አንጻር ጠንካራ አቅም አለን። ኢኮኖሚውን አጠቃላይ የእድገት አቅጣጫ በሚገታ መልኩ ተጽዕኖ መጣ ምንለው አይደለም። የወጡትን ውጪዎች ተክተን ሌላ አቅም ገንብተን እንቀጥላለን።
የዋጋ ግሽበቱ ዛሬም ትልቁ የአገሪቱ ምጣኔ ሀብታዊ ይዘት ራስ ምታት እንደሆነ ብዙ ባለሙያዎች ይናገራሉ። በዚህ ይስማማሉ?
አዎ አዎ፣ እስማማለሁ። የዋጋ ግሽበቱ እኔም ብዙ ጊዜ ያነሳለሁ፣ የቀረን አንድ ጠንካራ የማክሮ ተግዳሮት ነው። እንግዲህ የሀገር በቀል ኢኮኖሚ ማሻሻያውን ስንቀርጽ የማክሮ የዘርፍ መዋቅራዊ ብለን ለይተን ያስቀመጥ ነው። ከማክሮ ማሻሻያዎች ውስጥ አንዱ ትልቅ ትኩረት የሰጠ ነው የዋጋ ግሽበት ጉዳይ ነው። አጠቃላይ የነበረው የፋይናንስ ቀውስ አስተካክለናል፣ ኢኮኖሚውን መልሰን ወደ አቅጣጫው አስገብተናል፣ ምርትና ምርታማነት በማሳደግ ረገድ ጥሩ ስራ እየሰራን ነው። በዋጋ ግሽበት ረገድ ያለውን ስራም ችግሩን በደንብ ተረድተን ዘላቂ በሆነ መንገድ ለመፍታት ጥሩ መርታዎች ይለናል። ግን የተከማቸ ችግር ከመሆኑ አንጻር ለምሳሌ ባለፉት 15 ዓመታት ዝም ብሎ ሲታተም የነበረው ገንዘብ ያው እንግዲህ ከኢኮኖሚ ያልመነጨ ገንዘብ መርዝ ነው። በጣም የተደራረበ የተከማቸ ዳተኛ ምንለው አይነት የዋጋ ግሽበት ፈጥሯል። ይህንን ማስተካከል ትንሽ ጊዜ ይፈልጋል። ግን በሁለቱም አቅጣጫ ከገንዘብ ፖሊሲ አንጻር እንዲሁም አጠቃላይ የአቅርቦትና ፍላጎት በኩል ያሉ ችግሮችን ከፍታት አንጻር መሰረታዊ የሆነ አቅጣጫ ለውጥ ስላመጣን የዋጋ ግሽበቱ እየተረጋጋ ይመጣል። ግን ጨርሰን ድል ያላወጅንበት ቀጣይ ስራ የሚጠይቀን ነገር ነው የሚለው ያስማማናል።
የዚህ የዋጋ ግሽበቱ ዋና ነገር ዋና ምክንያት ገፊ ነገር ምንድን ነው?
ይህም በተመለከተ በጣም ሰፊ ጥናት አድርገናል። ኢንፋክት በተለያዩ አካላትም እንዲታይ አድርገናል። ትራያንጉሌሽን የምንለው የእኛ ጥናት ብቻ ሳይሆን የተለያዩ የጥናት ተቋማት፣ የተለያዩ ሀገሮች ኤክስፐርቶች እንዳዩት አድርገናል። ሰፋ አድርገን ስታስቀምጠው እንግዲህ አንዱ ባለፉት ዓመታት ከነበረን ኤክስፓንሽነሪ ፊስካል ሞኔታሪ ፖሊሲ የገንዘብና የፊስካል ፖሊሲው በጣም ኤክስፓንሽነሪ መሆኑ የራሱ አስተዋጽኦ ነበረው። በሌላ በኩል ግን ዋናውና ትልቁ ችግሩ በአጠቃላይ ኢኮኖሚ አቅጣጫው አግሪጌት ዲማንድ ፍላጎትን በጣም የጨመረ ኢኮኖሚ ነበር የነበረን። በዛው ልክ ግን አቅርቦት አልጨመረም። ሶ በዚህ በአግሪጌት በጥቅል ፍላጎትና በጥቅል አቅርቦት መካከል ያለው ሰፊ ጋፕ የዋጋ ግሽበቱን እንዲባባስ አድርጎት ነው የቆየው። ይሄ ማለት ምንድነው? ብዙ ፈላጊ ፈጥረናል። ብዙ ስኳር የሚፈልግ ሰው አለ። ብዙ የገንዘብ አቅም ፈጥረናል። አንዳንዱ ደግሞ በጣም እንዝላልነት ባለው የፖሊሲ እንትን የመጣ ነው። ለምሳሌ 97 ምርጫ ተከትሎ ብታይ ወጣቱን ለማረጋጋት በሚል እሳቤ ገንዘብ እንደንተን ሲረጭ ነው የነበረው። ይሄንን ዝስለ በርክ ታውቀዋለህ። ያ ኢኮኖሚ ላይ ረጅም ጉዳት ትቶ ነው የሄደው የዋጋ ግሽበቱ ማባባስ ረገድ። ፋክት ዳታውን ብታይ ከዛ በኋላ ምን ያክል የዋጋ ግሽበቱን እያደገ እንደመጣ በደንብ ያሳያል። ለዚህ ነው አጠቃላይ የኢኮኖሚ አቅጣጫውን የቀየር ነው ማለት ምርትና ምርታማነትን ማሳደግ አለብን። ዝም ብሎ ፍላጎት መጨመር ሳይሆን አቅርቦትም የኢኮኖሚ አቅም ማሳደግ ወሳኝ ነው ያለው። ይሄ ስራ በጣም በተናበበ መልኩ እና በጥንቃቄ እየሰራ ስላለ ውጤቱ እየመጣ ሲመጣ ያንን ልዩነት ስለሚያጠበው የዋጋ ግሽበቱንም ችግር በመሰረቱ ይፈታዋል ማለት ነው። ሶ ይይታችን ኢንፋክት የሰራ መጥቀም ስናዘጋጅ የተረጋጋ ምን ለውልክ ሲንግል ነጠላ ሀዝ ብቻ ሳይሆን አነስተኛ ነጠላ ሀዝ ያለው ወገድሽበት የትኛውም ኢኮኖሚስት ያለ ነው 5% 4% እንደዚህ ሆነ ወደዚህ እናመጣለን የሚል እይታ ነው ያለን። እንደ ሎንግ ረን በ10 አመት ቅዳችን ሲያስቀምጥ ነው ይሄንን ነው እናናሳቀው።
ይሄ የዋጋ ዲስቶርሽን የሚያመጡ የዚህ ካራቢ እስከ ተጠቃሚ ያለው ግዝመት
አብሶሉትሊ በጣም ትክክለ ያው በዚህ ፍላጎትና አቅርቦት ማቀፍ ውስጥ ይቸው አለፈ ነው እና የኛ የገበያ መዋቅር አንዱ ትልቁ ችግር እሱ ነው። በምንም መንገድ ማትገልጣቸው ነገሮች አሉ። በአራት ብር ገጠር ዘዋይ ገጠር ውስጥ የሚገዛ ፓፓያ 25 ብር ሊሆን አይችልም አዲስ አበባ ውስጥ ግልጽ ነው። ከዘዋይ አዲስ አበባ ለማድረስ የሚያስፈልገው የትራንስፖርት ኮስት ይታወቃል። እና ያ የገበያ ችግሩ ነው በደንብ የሚያሳይ። ሁለተኛ በሁለት በሶስት ብር ጎረቤት አገር ሊገዛ የሚችል እቃ የኛ ኢምፖርተርስ የኛ የገቢ ንግድ ተዋናዮች 200% እያተረፉ የሚሸጡት ይሄ ማርጅን የገበያ ስርዓቱ ችግር እንዳለው በደንብ ያሳያል። ይሄም አንዱ የሪፎርሙ አካል ነው የሚሆነው። እነዚህ ስናስተካክል ገበያ ወደ ተረጋጋ ሁኔታ በተለይ አምራቹንና ሸማቹን ማገናኘት ስራ አሁን አዲስ አበባ አካባቢ እየሰሩ ያሉ የገበሬዎች የገበያ ማዕከላት ትልቅ ሚና ይኖራቸዋል።
ዶክተር ዮንተካሊ ተዘጥቶ ይዘምታ አስገናኝ
እኔ አመሰግናለሁ።
መለስካቸውና እንግዳውን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። ያስተናግድኳችሁ ያለው ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንለፍ። ዌብ ሰሚት በየአመቱ በሺዎች የሚቆጠሩ የቴክኖሎጂው ዓለም ባለሙያዎችና አፍሪካውያን የሚሳተፉበት የዓለም ግዙፍ ትልቅ ጉባኤ ነው። በዚህ አመት በጉባኤው ከታደሙ 2500 የቴክኖሎጂ ተቋማት መካከል 700 የሚሆኑት የአዳዲስ የቴክኖሎጂ ፈጠራዎችን በዳኞች ፊት በማቅረብ ተፎካክረዋል። የዘንድሮ አሸናፊ ደግሞ ኢትዮጵያዊው ተቋም ላሊበላ ኔትወርክስ ሆኗል። ተቋሙ ለዚህ ድል የበቃው የሕክምና መረጃዎችን በተቀላጠፈ ሁኔታ ለማደራጀት በሚያስችል ምርቱ ምክንያት ነው። ባልደረባችን ሀብታሙ ስዩም ውድድሩ ወደ ተካሄደበት ሊዝበን ፖርቱጋል በመደወል የላሊበላ ኔትወርክስ መስራችና ስራ አስኪያጅ ዶክተር ውለታው ለማን አግኝቷቸዋል። ስለ ፈጠራ ስራውና ተያያዥ ጉዳዮችም ጥያቄዎችን አንስቷል። በመቀጠል ይሰማል።
ዶክተር ውለታ ለማ እንግዳችን ለመሆን ስለፈቀድሽ በመጀመሪያ በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ ሀብታሙ። ቴንክ ዩ።
በመጀመሪያ እንግዲህ በዌብ ሰሚት ፒች አዳዲስ የፈጠራ መስኮች ዘርፍ ላይ አሸናፊ ስላደረገሽ በጃክማ ፋውንዴሽን በሚደገፈው የአፍሪካ ንግድ ጀግናዎች ምርጥ 20 ሰዎች ውስጥም ካስመደበሽ ስራ ይዘት ጋራ በተገናኘ ጥቂት እንነጋገር። ምንድን ነው ስራው? ምን አይነት አገልግሎት ውስጥ የሚሰጥ ነው ለዚህ ሽልማትና ክብር ያበቃሽ?
እኛ የሰራ ነው የጤና መረጃ በቀላሉ ዲጂታይዝ የሚያደርግ ነው። ማለት ከአንድ ሰው ከቀበሌ የሚሆን ከጤና ኬላም ይሁን ከሆስፒታልም ገጠር ካሉትም ሄልስ ክሊኒኮችም ሊሆን ይችላል፣ ወይም ደግሞ ትልልቅ ሆስፒታሎች አዲስ አበባ ወይም ትልልቅ ከተማዎች ያሉት ላይ በሙሉ አንድ ሰው ከበሩ ጋር ሆስፒታል ወይ ክሊኒክ ሲገባ ጀምሮ እስከሚወጣ ድረስ ያለውን ሲስተም በቀላሉ ዲጂታይዝ የሚያደርግ ሲስተም ይፈጠር። መፍጠራችን ብቻ አይደለም ለሽልማቱ ያበቃል። የፈጠርንበት ሲስተም በጣም አዲስ ቴክኖሎጂ ነው። እኛውን የሰራ ነው፣ ኢትዮጵያኖች ናቸው የሰሩት። ኤሌክትሮኒክ ሲስተም ብዙ ሀገር አለ፣ ግን እኛ የሰራ ነው ሲስተም እኔ እስከማውቀው የተሰራበት ሲስተም እኔ አፍሪካ ላይ ያለ አይመስለኝም፣ እስከማውቀው ማለት ነው። እና በሱም ስለሰራን በጣም ኢዚ የሆነ ያለ ፕሮግራመር ሲስተሙን ፍሌክሲብል ሆኖ ሆስፒታሎች፣ ጤና ኬላዎች እና ጤና ጣቢያዎች እንዲጠቀሙበት የሚያደርግ ሲስተም ስለሰራን አባይ ሲኤችአር ብለነዋል ሲስተሙን።
እንግዲህ ይሄ አባይ ሲኤችአር የሚባለው የሕክምና መረጃዎችን ማደራጃና ማሳለፊያ መርሃ ግብር ለመጀመር መነሻ የሆነሽ ምክንያት ምንድን ነው? የተጠቃሚዎችስ የቀደመ ውጣ መውረድን በማስቀረት ረገድ ምን ያክል ደግፏል ብለሽ ታስቢያለሽ?
እኔ ኢትዮጵያን ሄልዝ ኬር ሲስተም ውስጥ አንድ 16 ዓመት ሰርቻለሁ። ዓለም ላይም አንድ 28 ዓመት ሰርቻለሁ። በ16 ዓመት ውስጥ በጣም ብዙ የሰራሁት ጤና መረጃ ላይ ተማሪዎችን በማሰልጠን ብዙ ልጆች እንዲወጡ አድርጌያለሁ እና ሲስተምም መፍጠር ችለን ነበረ። ግን የትልቁ ችግር ያየነው ሲስቶኒክ ሲስተም የመጀመሪያ አይደለም። አሁን እንደ ካምፓኒ ነው እንጂ በፊት ፕሮፌሰር ሆኜ ሰርቻለሁ። ግን የስንሰራ ለዛሬ 10 ዓመት እንደዚህ በፊት የሰራነው ሲስተም ነበረ እና ብዙ ቦታ ላይ ኢትዮጵያ ውስጥ ገብቶ ነበር። ግን ትልቁ ችግር የተማርነው ከዛ ምንድን ነው፣ ፍሌክስብል አልነበረም። አንድ ነገር አንድ ክሊኒክ ወይም አንድ ሆስፒታል ይችን ቀይሩልን ብሎ ሲል ብዙ ፕሮግራመሮች ያስፈልጉታል፣ ገንዘብ ያስፈልጋል ፕሮግራመሮችን ለመቅጠር እና እነሱ በሚፈልጉት ፍጥነት መቀየር አቻሉ። ለምሳሌ ያለ ኤግዛምፕል ብሰጥ አንድ ሆስፒታል ለምሳሌ ዛሬ ያለው ለህብረተሰቡ የሚሰጠው አገልግሎት ምን ሊሆን ይችላል? የትልልቆች ሕክምና፣ የትንንሾ የልጆች ሕክምና ሊሆን ይችላል አንድ ሆስፒታል እና እናቶች ማዋለድ ያለው ሆስፒታል ይሆናል። በፊት በነበረው ሲስተም እሱ ሰራን እንበል። ከዛ ያ ሆስፒታል በጣም ኤክስፓንድ አደረገ እና የአጥንት ምርመራ ጀመረ፣ የጥርስ ምርመራ ጀመረ፣ የአይድ ምርመራ ጨመረ እና እዛ ላይ ሲስተም ክፍተቱ ሲባል ኤክስፓንድ ለማድረግ በጣም ከባድ ነው። ከባድ የሚሆነው ደግሞ ለምንድነው? ብዙ ሰው መቅጠር አለብን፣ ፕሮግራመሮች፣ ዶክተሩና ነርሱ ወይም ደግሞ ትንሽ አይቲ ያለው ሰው እሱን ያለ ፕሮግራሚንግ መቀየር አይ 4 ዓመት በፊት ነው ይህን ካምፓኒ ከፈት ነው። ከዛ ሁሉ 10 ዓመት ኤክስፒሪየንሳችን ብዙ ዓለም ካየ ነው አሜሪካንም ጭምር ካየ ነው እኛ ምናልን ለኢትዮጵያ እንደዛ ብዙ ፕሮግራመሮች የሚያስፈልጉት ለመቀየር አን ፍሌክስብል የሆነ ሲስተም አይሆንም። ስለዚህ ለአፍሪካም ማለት ይሄ ነው። ስለዚህ ቀላል አድርገን ኦቶሜት የሚያደርግ ሲስተም መፍጠር እንችላለን ወይም ብለን ተነሳ። ስንጀምረው ከባድ መስሎን ነበር። 2 ዓመት ነው የፈጀብን። እውነትም አሁን አረግ ነው። ስለዚህ አሁን ለምሳሌ ኮቪድ ነበረ። አሁን ቅዱስ ጴጥሮስ ሆስፒታል ሲስተሙ ገብቷል አዲስ አበባ እና ኮቪድ ሲመጣ ሆስፒታሉ በሙሉ ፔሽንቶች ወደ ሌላ ሆስፒታል ሄደው የኮቪድ ሆስፒታል ሆነ። የዛን ጊዜ ምን ጠየቁን? እባካችሁ የኮቪድ ፔሽንቶች የምናክምበት ኤሌክትሮኒክ ሲስተሙን በፊት የሰራችሁልት አይነት ግን አሁን ደግሞ ለኮቪድ ስሩ አሉ። በፊት ሲስተም በሰራ ነው ቢሆን ኖሮ 6 ወርም ይፈጃል። በ10 ቀን የሰራ ነው። በ10 ቀን የኮቪድ ሲስተሙን ይሄ አሁን ዲዛይን ባረግ ነው። ቅድም ለአንድ ሰው ስገልጽ ነበረ እኛ የልብስ ሰፊዎች ኢትዮጵያ ውስጥ ሲንጀር መሽን አላቸው። ለኤሌክትሮኒክ ሲስተም ሲንጀር እንደሰራ ነው እኛ እና ስለዚህ ነው አሁን ቀላል ሲስተም ስለሆነና እንደዚህ ልንሸለም የተቻለው።
ዶክተር ውለታ፣ ኢትዮጵያ በቴክኖሎጂው መስክ ገና ጅምር ላይ ናት። ጥቂት የማይባሉ ወጣቶች የፈጠራ ችሎታችንን ለማሳየት የሀገሪቱ የቴክኖሎጂ መስክ አግዶናል ይላሉ። በአንቺ ግምገማ ወጣቶች በዓለም አቀፍ ደረጃ ተወዳዳሪ ይሆኑ ዘንድ ምን መደረግ አለበት? ከራስሽ ልምድ በመነሳት ከዓለም አቀፍ ተፎካካሪዎች መላቅ የሚቻለውስ እንዴት ነው?
ትልቁ ችግር ኢትዮጵያ ለአዲስ ካምፓኒ ለስታርታፕ እንግዲህ በውጭ ስታርታፕ ለምንለው ኮንዱሲቭ ኢንቫይሮንመንት የለም። አይረዱም። ገንዘብ ያስፈልጋቸዋል ለመጀመር። አሜሪካና እንግሊዝ ምናምን ስታርታፕ ስትጀምር ገቨርንመንት ይረዳሃል፣ ብዙ ካምፓኒዎች ይረዱሃል፣ ትንሽ ገንዘብ ይሰጠዋል፣ ባንኮች ሎን ይሰጠዋል። ኢትዮጵያ ውስጥ በጣም ምርጥ የሆኑ ልጆች አሉ፣ ግን ለመጀመር ገንዘብ ያስፈልጋቸዋል እና አሁን የለም። እኛ ራሳችን ከኪሳችን አውጥተን ከዘመድ ከምን ሰብስበን ነው እዚህ ደረስ ነው። እንግዲህ እኔ ዶክተር ነው ያለኝን በሙሉ ቤቴንም አስይዤ ነው በነገራችን ላይ ይህን ለመጀመር የቻልኩት እና ለብዙ ወጣቶች ይህ በጣም ከባድ ነው። አንድ ሁለተኛ ችግሩ ደግሞ ምንድን ነው? ኢንተርናሽናል ኤክስፖዠር የለም። እኛ ራሳችን እዚህ ስብሰባ ይሄ ስብሰባ ዌብ ሳሚት የሚባለው በአመት 70,000 ሰው ይመጣበታል። ፕላስ ላስት የር ሄደን ነበረ ስራችንን ለማሳየት ስናሳይ በእውነት የአሁን አመት እኛ እናሸንፋለን ብለን አልገመትም ነበር። ምክንያቱም ከብዙ አይነት ከጤና ብቻ ስላልሆነ ከትምህርት ከፋይናንስ ስለሆነ ኤክስፖዠር ስናገኝ አየነውና ዋው ለካ እንደዚህም አለ አለም ብለን አለን። እኛ የአሁኑ አመት ያለፉ አመት ሰዎች አበረታቱን፣ አይናችን ስለተከፈተ ስላየን ለምን አትሞክሩትም አሉ። በእውነት የአሁኑ አመት ስንሞክረው እናሸንፋለን ብለን አይደለም፣ በፕሮደክታችን በጣም እንተማመናለን። ግን ይሄ ፕሮሰሱን አናውቀው። እኛ እንኳን ወጣቶች ኢትዮጵያ ውስጥ ያሉ ኤክስፖዠር የላቸው። ብሬኑ ስለጠፋን አይደለም፣ የሚፈጥሩት ነገር ስለጠፋ አይደለም። አንደኛ ገንዘብ የለም። ኢንካሬጂንግ ኢንቫይሮንመንት ለስታርታፕ የለም። ኢትዮጵያ ውስጥ ብቻ አይደለም፣ አፍሪካ ውስጥ ነው። ግን አንዳንድ ሀገሮች አፍሪካ በጣም የሚሻሉ ሀገሮች አሉ። ሁለተኛ ነገር ደግሞ ኤክስፖዠር በጣም እየተወዳደርክ መሸነፍ ምንም ችግር የለው። ከዛ ትማርና ትሆናለህ። እኛ ላስት ይር ባናየው ፕላስ በጃክማ ተወዳድረን ደግሞ 20 ድረስ ስንደርስ በጣም ብዙ ነገር ተምረናል። ምንድን ነው ዓለም የሚፈልገው? እንዴት ነው ዳኞቹ ምን አይነት ነገር ነው የሚጠይቁ? ምንድን ነው መዘጋጀት ያለብን? ይህንን ለልጆቻችን፣ ለወጣቶቹ፣ ለፈጣሪዎቹ የሚገባ የሚያስተምራቸው ነገር ያስፈልጋል። እንደሱ ከሆነ እኔ በእውነት በፈጠራ ምንም እተማመናለሁ። አልኩ እኮ የኛ የሰራ ነው እኛው ነን። አበሻን የሰራው ወጣቶች ልጆች ናቸው ኢትዮጵያ ውስጥ የሰሩት።
ዶክተር ውለታ፣ በተለያዩ ጊዜያት ያገኘሻቸውን ሽልማቶችና እውቅናዎች የሚመለከት ሰው መንገዶች ሁሉ አልጋ ባልጋ የሆኑልሽ ይመስለዋል። በእርግጥ ዓመታትን በተሻገረ የጤና ዘርፍ ህይወትሽ ውስጥ ፈታኝ ነገሮች አልነበሩም ወይ?
በጣም ብዙ ፈታኝ ነገር አለ። ግን ኢትዮጵያዊ መሆን በጣም የሚገርም ነገር መሆን አለበት። ምክንያቱም ብዙ ጊዜ እንደማይቻል ያቃተኝ ጊዜ ሆስፒታሎች እየሄድኩኝ ወረቀቱን እያየው የሚጣለውን ወረቀት የሰውን ፔሽንት ዴታ ሳይ የምችለውን እየሞከርኩኝ ዲሞራላይዝ የሚያደርግ ብዙ ነገር አለ። ግን መቀየር የምንችለው አሜሪካ ተቀምጠን ወይም ዩሮፕ ተቀምጠን አይደለም። ችግሩ ያለው ሀገራችን ነው። ችግሩ ያለው አፍሪካ ላይ ነው። ስለዚህ አፍሪካ ላይ ለመቀየር ደግሞ አልጋ ባልጋ ሁሉ ነገር ቢሆን ኖሮ ሌሎቹን መተኮ ይቀይሩት ነበር። እኛ ግን ተስፋ መቁረጥ የለብንም። እኔ ደግሞ በተፈጥሮዬ እኔ እግዚአብሔር የሰጠኝ ነገር ነው ብዬ ልበል ተስፋ አልቆርጥም። ለምን እንደሆነ አላውቅም። አንዳንዴ እኮ ለራሴም ምን አለ ተስፋ ብትቆርጭ እላለሁ፣ ግን አልቆርጥም። በኢትዮጵያዊ ታለንት አምናለሁ። ብዙ ችግር አለን፣ እሱ በጣም ይገባኛል። መውደቅ መነሳት ብዙ ይበዛበታል። ግን ለመፍጠር የምንችለው ትልልቅ ነገር ማግራት ስንችለው መውደቃችን አለ። መውደቅ ምንም ችግር የለም፣ ከወደቅን በኋላ በመነሳት ነው። እና በቅርብ ጊዜ አንድ ነገር ብያለሁ። ሰው ውስጥ ሁላችን ውስጥ ጂን የሚባል ነገር አለ። ጂን ኮድ ሲያየት እኔ ውስጥ ጊቭ አፕ የሚለውን ሚስ አድርጓል ብያለሁ። እና እውነቴን ነው። አይ ካንት ጊቭ አፕ ተረስቻ ጊቭ አፕ እንኳን ላድርግ ግን ለማሊያ ነው ጊቭ አፕ ማድረገው በኢትዮጵያ ላይ ኢምፖስብል። ስለዚህ ልክ ነው፣ ከባድ ነው፣ ተስፋ መቁረጥ የለም። ግን ደግሞ ስናሸንፍ ያለው ፊሊንግ ያለው አይ ዶንት ነው ይህ ነው በጣም ደስ የሚል ነው። እንዳልኩት አሜሪካና እንግሊዝ ተቀምጦ ማሸነፍ ይቀላል። አፍሪካ ላይ ኢትዮጵያ ላይ አንደገ ሰርቶ ማሸነፍ ደግሞ በጣም በጣም ደስ የሚል ነገር ነው።
የመጨረሻው ጥያቄ ስለ ሴት ልጆቻችን፣ ስለ እህቶቻችን የሚያወራ ነው። ሴቶች በቴክኖሎጂው መስክ ያላቸው ተሳታፊነት ከወንዶች ጋር ሲነጻጸር በተለይ ኢትዮጵያ ውስጥ አናሳ ነው። ይህን ለማስተካከል መደረግ አለባቸው የምታያቸውን የተወሰኑ ሀሳቦችን አጋሪ።
በጣም እውነት ነው አሉ። ትንሽ ትንሽ አሁን በአይቲ ቢዝነስ ውስጥ እየገባ አይቲ ትምህርት ውስጥ እየገቡ ናቸው ሴቶች። ኢንካሬጅመንት ያስፈልጋቸዋል። ስፔሻሊ ደግሞ ሲድ ፋንድ ትንሽ ገንዘብ እንዲጀምሩ ያስፈልጋቸዋል። ሴቶች ወደ ቴክኖሎጂ እንዲማሩ በጣም መግፋት አለብን። ኮታውንም እኔ እንግዲህ ኮታ እንዳለ ባላቅም ሞር ቢሰጥ ለሴቶች እና ሞር ቢገቡ ደስ ይለኛል። ግን የሴቶች ቢዝነሶች ደግሞ ኢንካሬጅ እንዲሆኑ ተስፋ እንዳይቆርጡ ይቻላል። እኔ የሁሉ ስናደርግ ይቻላል ብዬ ስላሰብኩ ነው። ፕላስም ቤተሰቦችም ልጆቻቸውን ሴቶች ልጆቻቸውን እንዲያጠነክሩ እኔ አባቴ ሴቶች ምንም ነገር ይችላሉ ብሎ ስላሳደገኝ ነው። እናቴ አገር ቀይሪ ብላ ስላለችኝ ነው ይህንን እዚህ ድረስ ለመድረስ የቻልኩት። እና በሴቶች ይችላሉ፣ እህቶቻችን ትችላላችሁ። ግን ገቨርንመንትም ፕራይቬት ሴክተርም ብዙ ሴቶች ወደ አይቲ ወደ ቴክኖሎጂ ወደ ሳይንስ እንዲገቡ መንገዱን ማስተካከል አለብን። ከወጡ በኋላም ደግሞ ዝም ብለው እንዳይቀሩ ለእነሱ ለኢኮኖሚስ ገብተው ኮንትሪቢዩት እንዲያደርጉ የስራ እድል እንዲሰጣቸው ትንሽ ካፒታልም ቢሰጣቸው ስፔሻል በእውነት መስራት ይችላሉ ብያለሁ። ግን ዋናው የውስጥ ጥንካሬ ነው። እንችላለን፣ ምንም ቢመጣ እንችላለን ብለው ካሰቡ እንችላለን።
ዶክተር ውለታ እንግዲህ አንቺ እያልክ ጥራኝ ያልሽኝ እንጂ የጀመርሻቸው ስራዎች አንቱ የሚያስብሉ እንደሆኑ አምናለሁ። እጅግ በጣም አመሰግናለሁ። ቀሪ ዘመንሽ በስኬት የታጀበ እንዲሆን እመኝልሻለሁ። መልካም ምሽት ይሁንልሽ።
እግዚአብሔር ይባርክ። በጣም አመሰግናለሁ።
ሀብታሙ ስዩምንና እንግዳውን እናመሰግናለን። ተከታዩ ዘገባም ከቴክኖሎጂ ጋር የሚያቆየን ይሆናል። ብዙዎች ከዘመኑ እኩል ተራምደው በቴክኖሎጂ ሙያ መሰማራት ላይ ያልማሉ። በተለይ ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያን ይህን ህልማቸውን እንዲያሳኩ መረጃ ከመስጠት አንስቶ በቴክኖሎጂ ሙያ በማሰልጠን ለስራ ብቁ ሆነው እንዲገኙ በማድረግ ትልቅ ድጋፍ ከሚሰጡ ተቋማት መካከል በአሜሪካን ሜሪላንድ ክፍለ ግዛት ውስጥ የሚገኘው ዱናቴክ የስልጠና ማዕከል አንዱ ነው። የተቋሙ ተባባሪ መስራች የሆነው ቴድሮስ መኮንን ከጓደኞቹ ጋር በመሆን በተለይ የኮሮና ወረርሽኝ መከሰትን ተከትሎ ኢትዮጵያ ውስጥ ለተቸገሩ ቤተሰቦችም እርዳታ ያሰባስባል። ስመኝሽ የቆየ ከቴድሮስ ጋር ቆይታ አድርጋለች፣ ቀጥሎ ይቀርባል።
ቴዎድሮስ መኮንን ኤጃሞ ይሰኛል። ትውልድና እድገቱ ከአዲስ አበባ ወደ 230 ኪሎ ሜትር ርቀት ላይ በመትገኘው ሆሳአና ከተማ ነው። ሆሳአና ወይም ዋቸሞ ተብሎ በሚጠራው ከፍተኛ ሁለተኛ ደረጃ ትምህርት ቤት ትምህርቱን ከመጣናቀቁ በፊት ግን ከቤተሰቦቹ ጋር ወደ አሜሪካ በመምጣቱ የሁለተኛ ደረጃ ትምህርቱን ሜሪላንድ ውስጥ በሚገኘው ሴና ካቫሪ ትምህርት ቤት አጠናቆ ለከፍተኛ ትምህርት ወደ ሜሪላንድ ዩኒቨርሲቲ አቀና። ቴዎድሮስ እንደ አውሮፓውያን አቆጣጠር በ2010 ዓመተ ምህረት በባዮሎጂና ኬሚስትሪ ሲመረቅ ግን አሜሪካ በወቅቱ ያጋጠማት የኢኮኖሚ መዳከም ምክንያት ስራ ማግኘት ቀላል አልነበረምና በጓደኞቹ ምክር ወደ መረጃ ቴክኖሎጂ ሙያዘ ነበረ። ከ10 ዓመት የስኬት ጊዜ በኋላ ያ ውሳኔ ትክክል ነበር ይላል።
እኔ ወደዚህ ሀገር በመጣሁ ጊዜ ወደ 2001 አካባቢ በጣም ከባድ ነበር። አንድ ሰው ወይ ከኢትዮጵያ ወይ ከተለያየ ሀገራት ወደ አሜሪካ ሲመጣ ወደ ፕሮፌሽናል የስራ ዓለም መግባት ትግል ነበር። በተለያየ ምክንያት አንደኛ ፋውንዴሽን አልነበረ። ማንን ምን ጥያቄ ልጠይቅ፣ ይሄ አይነት እውቀት አለኝና እንዴት አድርጌ ነው ያንን ማቀርበው፣ እንዴት ነው ኢንተርቪው ማድረገው፣ እንዴት ነው ያን ኢንተርቪው ዲፌንድ ማድረገው፣ ሪፈረንስ ኬት ነው ማገኘው። ይሄ ሁሉ በተለይም በእኛ ኮሚኒቲ ውስጥ በጣም ችግር ነበር። ኦርጋናይዝ የሆነ ኢንፎርሜሽን የሚሰጥ ፕላትፎርም አልነበረው ኮሚኒቲ ውስጥ። እና ወደ አይቲ መግባት የምናሳየኝ ያለውን ኦፖርቹኒቲ መገንዘብ ቻልኩና ለምንድን ነው ወጣቶች ከኢትዮጵያ ወደዚህ ሀገር ሲመጣ ይህን ኢንፎርሜሽን ተመርኩዞ የኢንፎርሜሽን ቴክኖሎጂ ውስጥ ያለውን ኦፖርቹኒቲ እንደ ማንም ሰው ተጠቅሞ ከሰርቪስ ሴክተር ውጭ ስራ ኦፖርቹኒቲ እንዳለ ተረድቶ ማይሞክርበት እና ያንን ቻንስ ማይጠቀምበት የሚለውን ነገር በቀላሉ እንድዘረጋ ረድቶኛል።
ቴዎድሮስ ከቤተሰቦቹ ጋር ወደ አሜሪካ ሲመጣ አባቱን ጨምሮ ብዙ ሰዎች በመረጃ ማጣት ምክንያት በሙያቸው ስራ ለማግኘት ያጋጠማቸው የነበረው ውጣ ውረድ ከፍተኛ እንደነበር ያስታውሳል። ለዛም ነው ኢትዮጵያኖች ከዝቅተኛ ስራዎች ወጥተው ሙያዊ ስራ መስራት ቢፈልጉ መንገዱን የሚያሳያቸው ብቻ ሳይሆን በቂ እውቀት የሚያስጨብጣቸው ተቋም ለመመስረት የተነሳውና ዱናቴክ የስልጠና ማዕከልን ያቋቋመው።
አላማው በጣም ቀለል ያለ ነው። አንድ ሰው የማንበብ የመጻፍ እውቀቱን ካዳበረ ከዛ ውጪ ደግሞ የዩኒቨርሲቲ ደረጃ እውቀት ካለው ምርጫ ያስፈልገዋል። ያ ማለት አንድ ሰው ተነስቶ የነዋት ሰርቪስ ሴክተር ወደዋለሁ ካለ መብሱ ነው። ግን ምርጫ በማጣት አይደለም እንደዛ ማለት ያለበት እና ፕሮፌሽናል መሆንንም አንድ ሰው ሲመጣ እንደ ምርጫ ሰዎች የሚያቀርቡለት ነገር ይሁን በምን ነበር የጀመረው እና ያ ብዙ ሰዎችን ሊፍት አድርጓል ብዬ አስባለሁ።
በስምንት ዓመት ጉዞ ተቋሙ በሰርተፌት ደረጃ ያሰለጠናቸው ብዙ የቴክኖሎጂ መኮንኖችን፣ የሶፍትዌር ፕሮግራም አውጪዎችንና በዘርፉ አድገው አመራር ደረጃ የደረሱ በርካታ ባለሙያዎችን እንዳፈራ ቴዎድሮስ ይናገራል።
ዲሎይት የሚሰሩ ተማሪዎች አሉ እኛ ጋር ተምረው፣ ባንክ ኦፍ አሜሪካ ውስጥ የሚሰሩ ተማሪዎች አሉ እኛ ጋር ተምረው፣ ካፒታል ዋን የሚሰሩ ተማሪዎች አሉ፣ ማአት የገቨርመንት ኦፊስ የሚሰሩ አሉ ሲጀምሩ እንደ ማንም አይቲ ፕሮፌሽናል ዴቨሎፐር ምናምን ተብሎ ተቀጥረው አሁን አድገው ካምፓኒውን ሴክተር ሊድ የሚያደርጉ ሰዎች አሉ። በሄልዝ ኬር ዴታ ላይ የሚሰሩ ብዙ አሉ እና በብዙ ሴክተር ውስጥ ወይም በብዙ ቢዝነስ ኤሪያ ውስጥ ከእኛ ትምህርት የጠጥቶ እየሰሩ ያሉ ልጆች አሉ።
የዱናቴክ ዓላማ ተማሪዎች ለሶስት ወር የሚሰጠውን መሰረታዊ የመረጃ ቴክኖሎጂ ትምህርት ተምረው እንዲጨርሱ ማድረግ ብቻ አይደለም፣ ወደ ስራ ከመግባታቸው በፊት ራሳቸውን እንዲፈትኑ የሚያስችል ተጨማሪ ሶስት ወር የሚፈጅ የተግባር ስራ እንዲለማመዱ በማድረግ ለስራ ብቁ መሆናቸውን ያረጋግጣል። የስራ መግቢያ መስፈርቶችን እንዲያሟሉም ድጋፍ ይሰጣል።
የዚህን አገር የመስሪያ ቤት ባህል እንዲያዳብሩ ደግሞ ኢሜል መደራረግ፣ አሁን በዚህ ጊዜ ደግሞ በዙም ይሁን በጎቱ ሚቲንጎች እንዲያደርጉ፣ አብዛኛው ሶፍትዌሮች ደብረፍ የሚደረጉት በግሩፕ ነው እና እንዴት ነው ያን የሚያደርጉት፣ እነዚያን ፕላትፎርሞች አዘጋጅተንላቸው እንሰጣቸዋለን። በስድስት ወር ውስጥ ኢምፕሊመንት ያደርጋሉ። ያ ኮንፊደንሳቸውን በደንብ ቢልድ ያደርጋሉ። ያ ማለት አውቅ ያለው ብቻ ሳይሆን ስራ ቢሰጠኝ ሰራበታል የሚለውን ነገር እንዲያገኝ ያደርጋሉ። በዛ በሶፍትዌር ባራተር ውስጥ ደግሞ ፕሮጀክት እየሰሩ ስለሰሩት ነገር ኢንተርቪው እናደርጋቸዋለን። ከዛ ተነስቶ ደግሞ የራሳቸውን ሬዚሜ ወይም ሲቪ ቢልድ እንዲያደርጉ እናደርጋለን። ያንን ደግሞ ዲፌንድ እንዲያደርጉ እንረዳቸዋለን እና ያንን ተመርክዞ ደግሞ ስራ አፕላይ ሲያደርጉ የት ነው አፕላይ የሚያደርጉት፣ የሚያጋጥሙ ውጣ ውረዶች አሉ እና እነሱን ደግሞ እንዴት ናቪጌት እንደሚያደርጉ እናነግራቸዋለን።
ዋናው አላማዬ የሰዎችን ህይወት ማቅለል መቻል ነው የሚለው ቴዎድሮስ ያሳደገውን ማህበረሰብ የሚያግዝ በጎ ስራ ላይም ይሳተፋል። በተለይ የኮሮና ወረርሽኝ በመላው ዓለም ከተሰራጨበት ጊዜ አንስቶ እሱና ጓደኞቹ በየወሩ ገንዘብ በማሰባሰብ ኢትዮጵያ ውስጥ እጅግ ለተቸገሩ የማህበረሰብ ክፍሎች በተለያየ መልኩ እርዳታዎችን ያደርሳሉ። ከነዚህ መሃል ልብስ በማጠብ ልጆቿን ታሳድግ የነበረችውና በኮሮና ምክንያት ስራ መስራት ባለመቻሏ ትልቅ ችግር ላይ ወድቃ የነበረችው በአዲስ አበባ ከእንግሊዝ ኤምባሲ ጀርባ ነዋሪ ሆነችው ምንልኩ የሸዋጌጥ አንዷ ናት።
ያውን የሰው ቤት ነው እንግዲህ ልብስ አጥብ የምኖረው። ያው ልጆችን አንዳንድ ቀንም የማበለው ማንትን ቤክሬም አጣለሁ። አንዳንድ ቀን ልብስ ሲገኘው ልብስ አጥባለሁ፣ ሳይገኝ ዝም ብለን እናጥባለን። ያው የኮሮና ከመጣ በኋላ እንትን የለም ስራ የለም። ይሄንን ስለሰጣችሁኝ እግዚአብሔር ይስጠችኝ፣ አመሰግናለሁ። እድሜ ጤና ይስጥልኝ።
ልክ እንደምንልኩ በካዛንቺስ አካባቢ የምትኖረው ማርታ ደጀኔም በኮሮና ምክንያት ስራ መስራት ባለመቻሏ 9 የቤተሰቡ አባላት ችግር ላይ ወድቀው ነበር።
በፊት ቀን ስራ ሰራ ነበር፣ አሁን ግን የለኝም። ያው በቃ እናቴ ስራ ሰራተኛ ሰው የምታገኘ ብር ቀይበቃም ስምንኛ
ማርታና ምንልኩን ጨምሮ ሌሎች በወረርሽኙ ምክንያት ገቢያቸው ተቋርጦ ለከፍተኛ ችግር የተጋለጡ ህብረተሰቦችን በምን መልኩ እንደሚደግፉ ቴዎድሮስ ሲያስረዳ እንዲህ ይላል።
እዚህ ብቻ አይደለም ግሩፑ፣ እዚህም ኢትዮጵያም ያሉ ልጆች ናቸው። እና ሰው የምንታወቅ ሰዎች የምንችለውን ነገር እናውጣና እዛ ያለ ግራውንድ ያለ ሰው የሚያውቃቸው ቤተሰቦች ጋር የተወሰነ ነገር እናድርግ በሚል ተጀመረ። አላማው ምንድን ነው? ከአንድ ሰውን ልጅት ማድረግ ካልጀመረ መቼም ልንቀይረው አንችልም። ይሄ አንድ ሰው እንርዳ፣ ሁለት ሰው እንርዳ፣ ሶስት ሰው እንርዳ፣ እንደዛ እያደረግን ሁሉንም ሰው እንደዛ ማድረግ እንዲችል እኛ ለምን አንጀምርም በሚል ተጀመረ።
ቴዎድሮስ በሙያውም ሆነ በገንዘብ ለህብረተሰቡ የሚያደርገው ድጋፍ ገና ተጀመረ እንጂ አልተቋጨም ይላል። ቀጣይ አላማው በተመሳሳይ መልኩ በተለያዩ ሀገራት የሚኖሩና በመረጃና ደጋፊ ማጣት ሙያዊ ክህሎታቸውን መጠቀም ያልቻሉ ሰዎችን የሚያግዙ ተቋማትን በማስፋፋት ኢትዮጵያኖች በተለይ በመረጃው ቴክኖሎጂ ብቁ ሆነው እንዲገኙ ማስቻል ነው ይላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ አለማየሁ ባልቻ የጂአይ አርቲስት መስራች ነው። የግራፊክስና አኒሜሽን ባለሙያ ሲሆን ስራዎቹ ልዩ የሆኑ ኢትዮጵያዊ ስዕሎችና የከተማ ህይወትን የሚያስቃኙ ናቸው። በማህበራዊ ሚዲያው ላይ ብዙ ተከታይ ያፈሩ መጥተዋል። ኤደን ገረመው ከአለማየሁ ጋር የነበራትን ቆይታ እንደሚከተለው አሰናድተዋለች።
አለማየሁ ባልቻ ጄ ከልጅነቱ ጀምሮ የስዕል ፍቅር እንደነበረው ይናገራል። በተለይ አባቱን የስዕል መስሪያ ደብተር መጠየቅ ያዘወትር ነበር። ነገር ግን አለማየሁ በተለመደ መልኩ ቀለምን በብሩሽ ከማዋሃድ ይልቅ ምርጫ ያደረገው የዲጂታል ህትመትን ነው። የግራፊክስ ጥበብንና አኒሜሽንን በመጠቀም የምስለ ታሪክ ነጋሪ ወይም ቪዥዋል ስቶሪ ቴለር ሆኗል።
የመጀመሪያ ዲግሪ የአዲስ ኮሌጅ ነበር የተማርኩባት፣ ቴቸርና አርበን ትራኒንግ። ከዛ ላ ማስተር ዲግሪን ደግሞ በሀዚኛ ሶስቴኒ ዴቨሎፕመንት ልደታ ዩኒቨርሲቲ የአይኤፒሲ ነበር የተማርኩት። በዛ ጊዜ ላይ ነበረ ሞር የስዕል ፍቅሬን ያወጣሁት ወይም ደግሞ የዲጂታል ፔንቲንግ የሚባለውን ኮንሴፕት ያገኘሁት ጊዜ ማለት ዩቲዩብ ቪዲዮዎች እያየሁኝ የስፒድ ፔንቲንግ የሚባል ነገር አለ እና በኮምፒውተር ላይ እየሳሉ በፍጥነት ነው ሁሉም ነገር የሚታየው እና በኮምፒውተር መሳል የሚባለው ኮንሴፕት በቃ በጣም ነበረ የገረመኝ ነበረው እና ይህ ነገር መማር አለብኝ መስራት አለብኝ ጊዜ ነበር የተነሳሳሁት የነበረው። ትምህርት እስከምጨርስ ድረስ ጠበኩኝና ስጨርስ ዲጂታል ፔንቲንጎች ለመስራት ታብሌት ያስፈልግኝ ነበረ። እንደ ክማርጊ አግኝቼ ጀመርኩኝ ማለት ነው። ወደ 2011 አካባቢ ነበረ፣ በፈረንጅ አቆጣጠር 2012 ነበር የጀመርኩት። በዛ ጊዜ ነው ጄ አይኒዳርት የሚባል የፌስቡክ ፔጅ ተፈጠረ የነበረው። የተለያዩ የኢትዮጵያን ቲም የሆኑ ስዕሎች ነበረ የምሰራው የነበረው። እስካሁን ድረስ እሱም ላይ ነው የምሰራው ማለት ነው።
አለማየሁ ስነ ህንጻ መማሩ ለንድፉ ቢጠቅመውም ችሎታውን ለማዳበር ግን በልዩ ሁኔታ መጣር ነበረበት። በተጨማሪም ሙሉ ለሙሉ ወደ ግራፊክስ ጥበብ በአንዴ መሻገሩ በወቅቱ አዋጪ ስላልነበረም ለጥቂት ጊዜያት ተቀጥሮ እየሰራ ፍላጎቱን ጎን ለጎን ማስኬድ ነበረበት።
ያው መጀመሪያ ላይ ስገባ ቀጥታ ሙሉ በሙሉ ወደዚህ ስራ አልነበር የሚገባት የነበረው። ያው የአርክቴክቸራል ስራዎች እየሰራሁኝ ማታ ማታ ነበረ ይህን ስራ የሚሰራ የነበረው። በዛ ጊዜ ገና የጀመርኩኝ ነበረ ራሴንም ያስተማርኩኝ ስለነበረ የተለያዩ ሶሻል ሚዲያ ላይ ነበረ የሚለቀው ነበረ። እኔ ለምን አመት ብዬ ነበረ እንጂ እንደ ስራ ማስቤውም አልነበረም። ግን ሰዎች እያዩ ይንሰራልኛለሁ ይንሰራልኛለሁ እያሉ የተለያዩ ስራዎች መጡ እና በዛ አድርጌ መስራት ጀመርኩኝ። የፍሪላንስ ስራ ጀመርኩኝ ማለት ነው። ግን ከዛ ላይ ከትላልቅ ክላይንቶች ጋር መስራት ጀምር ደረሰኝ ስለሚያስፈልጋቸው ተደራጅቼ ቢሮ መጥፈቅ ነበረብኝ። እንደዛ ከፍቼ 2015 ፈረንጅ አቆጣጠር ነበር የተፈጠረው የነበረው ለአንድ አምስት ዓመት በቃ ሙሉ በሙሉ ላይሰንስ ቶኑ እየሰራሁኝ ነው ማለት ነው።
የፕላኔቶችን በፀሐይ ዙሪያ ያለ የማያቋርጥ ዙረት ለማሳየት ሰፌድን ፕላኔቶች እንደሚዞሩበት ምህዋር መመሰል፣ እስክስታ ጭፈራን ከኤሌክትሪክ ንዝረት ጋር ማመሳሰል፣ የጀበና ቅርጽ ያለው የገና ዛፍ፣ የኢትዮጵያ ባህላዊ የንግስና ልብስን የለበሱ የቼዝ ጠጠሮችና ሌሎች ኢትዮጵያዊ ቀለም ያላቸው ንድፎች ከጄ አይ ኒድ አርቲስት ወይም ካለማየው ባልቻ ስራዎች መካከል ጥቂቶቹ ናቸው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን።